በኢትዮጵያ በአሁኑ ወቅት ጋዜጠኞች በነጻነት መዘገብ አስቸጋሪ የሆነ መምጣቱን በተለያዩ ሚዲያዎች የሚሰሩ ጋዜጠኞችና ማህበራት ይናገራሉ።
ልክና አስማማው እስር፣ የመረጃ አጥነትና አስቸጋሪ የኢኮኖሚ ሁኔታ ከሚገጥማቸው ፈተናዎችም መካከል ናቸው። መንግስት የመገናኛ ብዙሃንን በተመለከተ ያወጣቸው ህጎች በትክክል መተግበር እንደሚገባቸውም ገልጸዋል። ይህንን ዘገባ አስማማው ስታዘጋጅ የኢትዮጵያ መንግስት በዚህ ጉዳይ ላይ ምን እንደሚል ለማወቅ ሞክራል።
በጣም ብዙ ሙከራ አድርጌያለሁ ስመኝሽ። በተለይ ጉዳይ በአንድ የሚመለከተው የኢትዮጵያ መገናኛ ብዙሃን ባለስልጣን ምላሽ ለማግኘት ያደረኩት ጥረት ለጊዜው አልተሳካም።
መልካም፣ እንግዲህ ምላሻቸውን ካገኘን በድጋሚ ጉዳዩን ይዘን የምንመለስ ይሆናል። ለዛሬ ግን አንተ በጋዜጠኝነት ሙያ ላይ ከተሰማሩ ጋዜጠኞች ጋር ቆይታ አድርገህ ያዘጋጀውን ዘገባ እንከታተል።
ኢትዮጵያ አሁን ያለው ሁኔታ ለጋዜጠኞች በነጻነት መስራት አስቸጋሪ መሆኑን የሚናገሩት ከአሜሪካ ድምጽ ጋር ቆይታ ያደረጉ ጋዜጠኞችና የማህበራት ኃላፊዎች ናቸው። በአሁኑ ወቅት በኢቢኤስ ቴሌቪዥን ከፍተኛ አዘጋጅ ሆኖ የሚሰራው ኤርሚያስ በጋሻው የሚያቀርበው ሐሳብ የግሉ እንጂ የሚሰራበትን ተቋም እንደማይወክል ገልጾ የመረጃ በበቂ ሁኔታ ለማግኘትን ጨምሮ አሁን ያለው ሁኔታ ለጋዜጠኞች ፈታኝ መሆኑን ይናገራል።
የተለያዩ የመገናኛ ብዙሃን ባለሙያዎች በእስር ላይ የሚገኙበት ሁኔታ አለ። አሁንም በስራ ላይ ያሉ መገናኛ ብዙሃን በተለያዩ ሁኔታዎች የሚቸገሩበት ሁኔታ እንዳለ በእለት ተእለት ስራችን የሚያጋጥመን ነው። አንደኛው ትልቁ ችግር መረጃ የማግኘት ጉዳይ ነው። መረጃ ማግኘት አሁንም በጣም አስቸጋሪ ነው። ከፍተኛ የመንግስት የስራ ኃላፊዎች ወይም ተቋማት ሚዛን ለመጠበቅ የምንፈልጋቸውን ጉዳዮች ለመጠየቅ በምንሞክርበት ጊዜ በራቸው አሁንም በቀላሉ የሚከፈት አይደለም። መረጃ ተሰጡም እነሱ በሚፈልጉት ፍሬም፣ አንዳንድ ጊዜ ደግሞ እነሱ ለሚፈልጓቸው የመገናኛ ብዙሃን ብቻ መረጃ የሚሰጡበት ሁኔታ ነው ያለው። አንዳንድ መገናኛ ብዙሃን ደግሞ አክሰስ የማያገኝበት ሁኔታ ያጋጥማል። መግለጫዎች፣ ሁነቶች፣ ኢቭን የመንግስታዊ ሁነቶች ብቻ ሳይሆን አደጋዎች እንኳን በተከሰቱበት ስፍራዎች ላይ ተገኝቶ ሽፋን ለመስጠት የሚያስችል አክሰስ ወይም የመዘገብ እድል ለማግኘት በጣም አዳጋች የሚሆንበት ሁኔታ እየተፈጠረ ነው ያለው። በነገራችን ላይ መረጃ ያለመስጠት ችግር የመንግስት ተቋማትና የስራ ኃላፊዎች ላይ ብቻ የሚስተዋል አይደለም። ክሪቲካል የሆኑ ምሁራን፣ ኢቭን ህዝቡ ሁሉ ሳይቀር በጣም የህዝቡን ድምፅ የሚያሰማ ሚዲያ እንዲኖር ይፈልጋል። ነገር ግን መረጃ ለመስጠት ፈቃደኛ የማይሆንበት ሁኔታ አለና ይሄ በጣም አስቸጋሪ ሁኔታ ነው።
ሌላው የውይይቱ ተሳታፊ የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ምክትል ፕሬዚዳንት ሳሙኤል አባተ በበኩሉ የጋዜጠኞች ተደጋጋሚ እስርን ጨምሮ በአገሪቱ ያለው የጸጥታ ሁኔታ ጋዜጠኞችን ለፍርሃት በመዳረግ ስራቸውን በነጻነት እንዳይሰሩ ምክንያት እየሆነ ነው ይላል።
እንታሰራለን የሚል ይሄ ሀሳብ የመጣው ዝም ብሎ አይደለም። በጣም ብዙ ጋዜጠኞች ስለታሰሩ በሙያቸው ከተለያየ የፖለቲካ እንትኖች ጋርም ማገናኘት ስላለ ማሸማቀቆች ስላሉ በእነዚህ ምክንያት ጋዜጠኛው በተቻለ መጠን ራሱን በማራቅ የመንግስት ትኩረት ይሆናሉ፣ መንግስትን ያስቀይማሉ ብሎ የሚያስባቸውን ጉዳዮች ደፍሮ ያለመዘገብ፣ እነዚህ አመለካከቶች እየሆኑ ካሉ ነገሮች ህጉ የተሳሳቱ ዘገባዎች ቢኖሩ እንኳን ስህተቱን በተሰራበት ሚዲያ ያስተባብላል የሚል የራሱ የተቀመጠ ነገር አለ። ግን ገና ባልተረጋገጠ ሁኔታ ጋዜጠኞች ይታሰራሉ። ከተለያዩ የፖለቲካ ፓርቲዎች ጋር ማገናኘት፣ በወንጀሎች መክሰስ እና ቶሎ ፍርድ ቤት ያለመቅረብ ብዙ ነገሮች ስላሉ በዚህ ምክንያት ጋዜጠኛው በቻለው መጠን ሁሉ ከመንግስት ጋር ያላትመኛል፣ ያጋጨኛል ከሚሉ ነገሮች ራስን ማራቅ አለ። ሌላው ችግር እንደ ማንኛውም የሌሎች ሙያዎች ተዘዋውሮ ለመስራት መቸገር ነው። አሁን ከአዲስ አበባ ውጪ ለመጓዝ በጣም ችግር ሆኗል። ጉዞው የግድ በአየር መሆን አለበት። በመኪና ልጓዝ ብትል ለተለያዩ ነገሮች ትጋለጣለህ። ሌላው እንዲሁ ያለው የኢትኒክ ማርጂናላይዜሽንም በጣም ትልቅ ችግር ነው ብዬ አስባለሁ። ምክንያቱም የሆነ ዘገባ ለመስራት የሆነ ክልል መሄድ አለብህ። ከዛ ክልል ጋር የሚገናኙ ግጭት ውስጥ ሊከቱ የሚችል ያላትን የሚችሉ ነገሮች ብዙ ነገሮች አሉና እነዚህ ነገሮች እንዳሉ ሆነው፣ ሌላው የአቅም ችግርም አለ። የአቅም ግንባታ ላይ የሚሰሩ ሚዲያዎች በገንዘብ ችግር ምክንያት ከስርጭት እየተቋረጠ ነው።
ከአምስት ዓመት በፊት በኢትዮጵያ አስተዳደር ለውጥ ሲደረግ መንግስት ሚዲያዎችን በተመለከተ የህግ ማሻሻያዎችን ጨምሮ የወሰዳቸው እርምጃዎች ምህዳሩን ለማስፋት ባላቸው አስተዋጽኦ አድናቆት ተችሎት የነበረ ቢሆንም ከቅርብ ዓመታት ወዲህ ግን ይህንን የሚቀይሩ የጋዜጠኞች ተደጋጋሚ እስርና ስወራ መከሰታቸው በማንሳት የመብት ተሟጋቾች ይከሳሉ። የጋዜጠኞች መብት ተሟጋች የሆነው ሲፒጄ ጥር 9 2017 ዓ.ም ባወጣው የቅርብ ጊዜ ሪፖርቱ ኢትዮጵያ ጋዜጠኞችን ላስከፊ እስር ከሚዳርጉ ቀዳሚዎቹ የአፍሪካ ሀገራት መካከል አንዷ መሆኗን አስታውቋል። በአሁኑ ወቅት 6 ጋዜጠኞች በእስር ላይ እንደሚገኙ የገለጸው ሪፖርቱ 5ቱ በሽብር ወንጀል የተከሰሱ መሆናቸውንና ይህም እስከ ሞት ድረስ ሊያስፈርድ የሚችል ስለመሆኑ ይጠቅሳል። በቱርክ አንካራ በሚገኘው ሀጂ ባይረም ቬሊ ዩኒቨርሲቲ በጋዜጠኝነት የሶስተኛ ዲግሪ ትምህርታቸውን የተካተሉ የሚገኙት አቶ ይበልጣል በላይነህ በጋዜጠኞች ላይ የሚደርሱ ጫናዎች በተለይም የግል ብዙሃን መገናኛዎችን ከገበያ እንዲወጡ በማድረግ የሀሳብ ብዝሃነትን የሚገድብ ነው ይላሉ።
የፖለቲካል ፕሬሽር ወይም ደግሞ ጫና ከፖለቲካ ኢንቫይሮንመንት ላይ እንዲሁም ደግሞ የኢኮኖሚ ችግርም በርካታ ሚዲያዎች ከገበያው እየወጡ ነው፣ በርካታ ጋዜጠኞችም ስራቸውን እየለቀቁ ነው ብለዋል። ይህ ደግሞ በቀጣይ እልባት ካላገኘ የሚዲያ ኢንዱስትሪ እየጠበበ የተወሰኑ ማለት በተለይም አሁን እንደምናየው አብዛኞቹ ከገበያ እየወጡ ያሉት የግል ሚዲያዎች ናቸው። በርካታ ስቲል ለመንግስት ወይም ለስቴቱ አፍሌትድ የሆኑ ሚዲያዎች እስቲል ገበያ ላይ ናቸው። ስለዚህ ወደፊት የግል ሚዲያዎችን የማናይበት ሁኔታ ሊፈጠር ይችላል። በዚህ ተቀጠለ
የአሜሪካ ድምፅ በዚህ ጉዳይ ላይ የኢትዮጵያ መገናኛ ብዙሀን ባለስልጣን ኃላፊዎችን ምላሽ ለማካተት ጥረት ያደረገ ቢሆንም ሊሳካ አልቻለም። ይሁንና ከዚህ በፊት የጋዜጠኞች እስርና ስወራን በተመለከተ ከፋና ብሮድካስቲንግ ኮርፖሬት ጥያቄ ቀርቦላቸው የነበሩት የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ጉዳዩ ህግን የማስከበር እንጂ ጋዜጠኝነትን ማፈን አይደለም ሲሉ ተከላክለው ነበር።
በሚሰሩት የሽብር ስራ፣ በሚሰሩት የአመጽ እንቅስቃሴ፣ ባካሄዱት ለዝርፊያ ቡድኖች ከለላና መከታ ሆኖ በመገኘታቸው እና ከዚህ ግዝ ትስስር ስላላቸው ብቻ ነው እንጂ መንግስትን በመተቸታቸው አይደሉም። መንግስትን በመተቸት አሁንም በጣም በሺዎች የሚቆጠሩ አሉ፣ ያልተነኩ አሉ። የተለያዩ የመንግስት ጉድፈቶችን በማውጣት አይደለም፣ ከዚህ ጋር የሚያያዝ ተግባር አይደለም። በዋነኛነት የተደራጀ የህገወጥ ቡድኖች ማስፈጸሚያ በመሆናቸው ለዚህ ደግሞ ጥብቅና የሚቆሙና አንዱን ህዝብ ከሌላ ህዝብ ጋር የሚያጋጭ ስራ ላይ ስለተሰማሩ ነው። ይሄ ደግሞ ህግ የማስከበር ነው። ማንኛውም ሰው ጋዜጠኛም ቢሆን ኃላፊም ቢሆን እኔም ብሆን አንተም ብትሆን ከህግ በታች እንጂ ከህግ በላይ አይደለንም። ስለዚህ ህግ ሲከበር ነው የሚዲያ ህግ የሚከበረው። ህግ ከሌለ፣ ስርዓት ከሌለ there is no democracy እና there is no freedom of speech የነጻ የመናገር ነጻ የማተም ነጻ የምናምን የሚባለው ህግና ስርዓት ሲኖር።
በ2013 ዓመተ ምህረት ተሻሽሎ የወጣው የመገናኛ ብዙሃን አዋጅ አንቀጽ 48 ላይ በመገናኛ ብዙሃን ነጻነት ላይ የሚከሰት ጣልቃ ገብነት፣ ተጽዕኖ፣ ጥቃትንና የደህንነት ስጋትን ጨምሮ ህገ መንግስቱን በመጻረር የፕሬስ ነጻነትን የሚያደናቅፍ አሰራር ከተፈጸመበት በፌዴራል ከፍተኛው ፍርድ ቤት ክስ ወይም አቤቱታ የማቅረብ መብት እንዳለው ይደነግጋል። የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ምክትል ፕሬዚዳንት ሳሙኤል አባት እንደሚለው ግን እነዚህ ከለላዎች በአሁኑ ወቅት በትክክል እየተተገበሩ አይደለም።
ብዙዎቹ ጋዜጠኞች የህግ ከለላ እያገኙ አይደለም። ለዚህ ማሳያ የሚሆንም ከዚህ በፊት በጋዜጠኝነት ሙያቸው ሰሩት በተባለው ዘገባ ምክንያት በህግ ቁጥጥር ስር የዋሉ ጋዜጠኞችን ነው ማሳያ የምናደርገው እና እነዚህ ጋዜጠኞች ዞሮ ዞሮ ሀሳብን በነጻነት የመግለጽ መብታቸውን ተጠቅመው ነው የሰሩት እና ሀሳባቸውን ስለገለጹ ነው ማህበሩ የሚያምነው። የታሰሩበት ማረሚያ ቤት ድረስ ሄደን ጠይቀን ችሎት ላይ ሁሉ ለመገኘት ሁሉ ሞክረን ነገሩን ለመረዳት ሞክረናል። በተደጋጋሚም በህግ ቁጥጥር ስር የዋሉ ጋዜጠኞች ከእስር እንዲለቀቁ፣ በሙያቸው ብቻ እንዲጠየቁ በተደጋጋሚ በመግለጫም ጠይቀናል እና የተረዳነው ነገር ጋዜጠኞች የህግ ከለላ አያገኙም። ለዘገባ በሚሄዱበት ወቅት ከጥበቃ ጀምሮ ህግ እናስከብራለን የሚሉ እንደ ፖሊስ ያሉ አካላትም ህጉን አክብረው አይደለም፣ በቀላሉ በቁጥጥር ስር ያውሏቸዋል። መረጃ የማግኘት መብት እንዳላቸው ይሄንን አያከብሩም። ፈቃድ አምጡ፣ ደብዳቤ ጻፉ የሚሉ ነገሮች፣ ፈቃድ የላቸውም የሚሉ ክልከላ በብዛት መሰረት ያደረጉ ነገሮች ይሰራሉ። ከዛ ውጪ ስህተት ሲኖር እንኳን ስህተት መኖሩ የሚስተናገድበት የራሱ አሰራር ቢኖረውም ለምሳሌ የተሰራው ዘገባ ስህተት ካለው የቁጥር የይዘት የተለያዩ ዘገባዎች ስህተት ካለው የሚታረምበት የራሱ የሆነ አሰራር አለው እና እንዲያስተባብሉ የሰሩትን ዘገባ ስህተት መሆኑን ይቅርታ እንዲጠይቁ ይህን የሚፈቅድ የራሱ የሆነ አሰራር ቢኖርም በህግ ቁጥጥር ስር ይውላሉ። በሰዓቱ ፍርድ ቤት አይቀርቡም። ህጉ ላይ ኢቭን እንደ ማንኛውም ዜጋ የተቀመጠላቸው መብት እንኳን ሳይከበር ለወራት ለአመታት እስር ላይ የቆዩ ብዙ ጋዜጠኞች አሉ። አሁንም እስር ላይ ያሉ አሉ። እንደ ማህበር የምናምነው ብዙ ጋዜጠኞች ደህንነታቸው አስተማማኝ አይደለም፣ ህጉም እየተከበረ ነው ብለን አናምንም። በዚህ ጉዳይ ላይ ባጭሩ ይሄን ነው የምለው እና ጋዜጠኞች መብታቸው እንዲከበር ነው ይሄ ማህበርም የተቋቋመው። በቻል ነው መጠን ሁሉ የጋዜጠኞች መብት እንዲከበር በመግለጫም ውይይቶችም ላይ እንዲሁም ከተለያዩ የመንግስት ተቋማት ጋር በሚደረጉ ውይይቶች ላይ እየተገኘን የጋዜጠኞች መብት እንዲከበር ለማድረግ እየሞከርን ነው። ግን ብዙ ቻሌንጅ ነው ያለው። በተለይ በአስቸኳይ አዋጅ በታወጀበት ጊዜ አሁን ግጭት አካባቢ ለምሳሌ አማራ ክልል፣ ኦሮሚያ ክልል እነዚህ አካባቢዎች ላይ ዘገባዎችን መስራት በጣም አስቸጋሪ ሆኗል። ተዘዋውሮ መስራት አልቻሉም።
ህገ መንግስቱን ጨምሮ በቂ ህግ ማቀፋል የሚለው ኤርሚያስ በጋሻው በበኩሉ ችግሩ በበቂ ሁኔታ ተግባራዊ አለመደረጋቸው ነው ይላል።
የዘረዘርናቸው ችግሮች ከመንግስት ሳይድ ወይም አጠቃላይ በሀገሪቱ ያለውን የሚዲያ ላንድስኬፕ ወይም የመገናኛ ብዙሃን ሜዳር በተመለከተ ያለውን ችግር ስንዘረዝር በአብዛኛው በመንግስት ወይም በተቋማት ያለውን ሁኔታ ነው ለማንሳት የሞከርነው። ይሄ ማለት የመገናኛ ብዙሃን እየሰሩበት ያለው ሁኔታ ሙሉ በሙሉ ችግር የሌለበት ተደርጎ መታሰብ የለበትም። በሚዲያውም ሳይድ እንግዲህ ሚዲያ ስንል የትኛው ሚዲያ ነው የትኛው ሚዲያ አይደለም የሚለውን ለጊዜው እንተውና ሁሉም የሚዲያ ስራ እየሰራ ያለውን አካል በሙሉ ከግምት አስገብተን ስንመለከተው ከሙያ ብቃት አቅም ማነስ ጀምሮ የተለያዩ ችግሮችም በዚህም በእኛም በኩል የሚታዩ ችግሮች አሉ። ሚዛናዊነታቸውን ያልጠበቁ በጣም የተጋነኑ ከአውድ የወጡ ዘገባዎች የሚስተዋሉበት ሁኔታ አለ። ዲጂታል ወይም በሚዲያ ላይ ወይም በዩቱብ የሚተላለፉ ነገሮችን ስትመለከት የሀገርን ናሽናል ኢንትረስት ወይም ናሽናል ሴኩሪቲ ከግምት ያላስገቡ ሆነ ተብለው አንድ ጉዳይ ላይ ትኩረት ማድረግ ወይም ሆነ ብሎ አንድ ጉዳይን መተው እንዲህ አይነት ነገሮችም ይስተዋላሉ። ይሄ ከዚህኛውም ሳይድ ያለ ነው። በተለይ ዲጂታል ሚዲያ ደግሞ በተመልካች ብዛትና በክሊክ ብዛት የሚገኝ ነገር ስለሆነ እንዲህ አይነት ዝንባሌዎችም ይታያሉ። በአጠቃላይ ግን ያለው ሁኔታ በተለይ ችግሮቹ የሚዲያ ላንድስኬፕ አሁን ምን ያለበት ሁኔታ የሚፈጥረው ችግር አለ። ሚዲያ እንግዲህ አራተኛ መንግስት ተደርጎ ነው የሚታሰበው። በህዝብና በመንግስት መካከል ድልድይ እንዲሆን ነው የሚታሰበው። ዋች ዶግ ወይም ደግሞ የህዝቡን ችግር ድምጽ ሆኖ እንዲያሰማ ነው የሚጠበቀው። መረጃ እንዲሰጥ ነው የሚጠበቀው። ኢንፎርምድ የሆነ ወይም መረጃ ያለው ዜጋ እንዲፈጠር ነው የሚያደርገው። ነገር ግን ቅድም እንዳልኩት ለምሳሌ አንዱን እንኳን ችግር ብናነሳ ሚዛን እንዲጠብቅ ወይም ባላንስ የሚፈልጉ ጉዳዮችን ስንጠይቅ መልስ ማናገኝ ከሆነ የህዝቡ ድምጽ መሆን የማይቻልበት ሁኔታ፣ ችግሮች ለመፍታት የራሳችን አስተዋጽኦ ማድረግ የማንችልበት ሁኔታ ይፈጠራል ማለት ነው። ይሄ በጊዜ ሂደት ህዝብና መንግስትን እያራራቀ ይሄዳል። ከተጠያቂነት ጋር በተያያዘ እኔ ጋዜጠኛ ካጠፋ መጠየቅ አለበት ብዬ አምናለሁ። መጠየቅ ያለበት ግን ሀገሩ ላይ ባለው በስራ ላይ ባለው የህግ ማዕቀፎች ነው። ቅድም የህግ ከለላ ጉዳይ ሲነሳ ጉዳዩ የህግ ከለላ ነው ብዬ አላምንም። ህጉ በስራ ላይ ያለው ህግ መተግበር አለመቻሉ ነው። ለምሳሌ የመገናኛ ብዙሀን አዋጅ ማንኛውም ጋዜጠኛ በጋዜጠኝነት ስራው ምክንያት ጥፋት ካጠፋ ለእስር ሳይዳረግ በውጭ ሆኖ ጉዳዩን እንዲከታተል ይደነግጋል። ነገር ግን ይሄ አዋጅ እየተተገበረ አይደለም። ሶ ይሄ አዋጅ ተግባራዊ እንዲደረግ የሚመለከታቸው የህግ አካላት ኮሚትመንት ወይም ቁርጠኝነት ሊኖራቸው ፈቃደኝነት ሊኖር ይገባል በመንግስት ደረጃ ብዬ አስባለሁ። ሌላኛው ምናልባት እስካሁን ጥቅም ላይ ሊውል ያልቻለው እና ብዙ የሚዲያውን የጋዜጠኞችን ጉዳይ ወይም የመገናኛ ብዙሀን ጉዳይ ሊፈታ ይችላል ብዬ የማስበው የኢትዮጵያ መገናኛ ብዙሀን ምክር ቤት የሚዲያ ተቋማት ስብስብ ነው። ያ ስብስብ በማንኛውም በሚዲያ ስራ ላይ የተፈጠረን ችግር በዳኝነት የሚፈታ አሰራር አለው። ለዚህ የሚሆን መሰረተ ልማት ቢሮ ባለሙያዎች መድቦ ያንን ነገር እያደረገ ነው። ነገር ግን ማንም መብት የተጣሰ ብሎ ችግር ተፈጠረ፣ ሐሰተኛ መረጃ ተሰራጨብኝ፣ እንዲሆነብኝ ብሎ የተጠቀመበት የለም። ሶ መንግስትም አሁን በጎረቤት ሀገሮች ላይ እንዲህ አይነት አሰራሮች በጣም የተለመዱ ናቸው። ኢቭን ከፍተኛ የመንግስት የስራ ኃላፊዎች ሳይቀር ለእነዚህ የዳኝነት አካላት ወይም ለሚዲያ ካውንስሉ ሀሳባቸውን ያቀርባሉ። ስህተት ፈጸመ የተባለው አካል እዛ ቀርቦ ዳኝነት የሚያገኙበት ሁኔታ ይፈጠራል እና ይሄንን የሚዲያ የኢትዮጵያ መገናኛ ብዙሀን ምክር ቤት ያበጀውን አሰራር የመንግስት ኃላፊዎችም መንግስትም ኢቭን ባለሙያዎችም ሚዲያዎችም ብንጠቀምበት ብዙ ያለውን ሁኔታ ሊያስተካክል ይችላል ብዬ አስባለሁ።
የብዙሀን መገናኛዎችና ጋዜጠኞች በነጻነት የሚሰሩበት ሁኔታ መፍጠር እና ኢኮኖሚ አቅማቸውን ማጠናከር ይገባል የሚሉት ደግሞ ባለሙያው አቶ ይበልጣል በላይ ናቸው።
ሚዲያዎች ከመንግስት ብቻ ሳይሆን ራሳቸው ሚዲያዎች ይህን የኢኮኖሚ ችግር ለመፍታት ገቢ ምንጫቸውን ዳይቨርሲፋይ ማድረግ አለባቸው ብዬ አስባለሁ። ምንድን ነው የተለያዩ አሉ፣ ለምሳሌ የተለያዩ ሚዲያዎች የቴሌቪዥን ክራይም ይላል እና ለስቴት ሚዲያው ብቻ ሳይሆን ከዚህ ለቴሌቪዥን ክራይ ተብሎ አሁን ለምሳሌ እኔ በምኖርበት ቱርክ ምንድን ነው የሚያደርጉት ለቴሌቪዥን ክራይ ተብሎ ከኤሌክትሪክ ከውሃና ከነዳጅ ቢል ጋር አብሮ የቴሌቪዥን ክፍያ ይከፈላል። ይህ የተሰበሰበው ገቢ ለሌሎች ለግል ሚዲያዎች ነው የሚከፋፈለው። አንደኛ በዚህ አይነት መልኩ መንግስት ሰብሲዳይዝ ማድረግ ይችላል። ሁለተኛ ነገር ደግሞ ሚዲያዎች ከውጭ እቃዎችን ሲያስገቡ፣ ካሜራ ሆነ ሌሎች ቁሳቁሶችን ሲያስገቡ ከቀረጥ ነጻ የሚያስገቡበት ወይም ደግሞ በአነስተኛ ቀረጥ የሚያስገቡበት ሁኔታ ቢመቻችላቸው፣ እንዲሁም ሌላ ሚዲያ ተቋማት አሁንም ከዓለም አቀፍ ተቋማት ጋር በመነጋገር ለጋዜጠኞቻቸው ትሬኒንግ ወይም ደግሞ ስልጠናዎችን ቢሰጡ፣ በጋዜጠኝነት መር በጋዜጠኝነት ኤቲክስ ዙሪያ ስልጠናዎችን ቢሰጡ መልካም ይመስለኛል። እንደዚሁም ኤቨንቶችን ኮንፈረንሶችን እያዘጋጁ በሚዲያ ዙሪያ ስልጠናዎችን መስጠት ይችላሉ። ኮንፈረንሶችን እያዘጋጁ ራሳቸውን ፕሮሞት እያደረጉ በዚህ መልኩ ገቢያቸውን ሊያሳድጉ ይችላሉ፣ ራሳቸውን ፕሮሞት ሊያደርጉ ይችላሉ ሚዲያዎች ማለት ነው። ሌላው ደግሞ አንዱ የጋዜጠኞች የደህንነት ስጋት ማለት ነው እና ይሄ እንግዲህ ለጸጥታ አካላት በቂ የሆነ ስልጠና መሰጠት አለበት። ጋዜጠኞች ጥፋት በሚያጠፉበት ጊዜ እንዴት መያዝ እንዳለባቸው ሂደቱ ላይ ራሱ በተደጋጋሚ የሚያጋጥሙ ክፍተቶች አሉ። እነሱን ለመፍታት መንግስትም መስራት አለበት ብዬ አስባለሁ። ሌላው የጋዜጠኝነት አሁን ኢትዮጵያ ውስጥ ጋዜጠኝነት ሁሉም በቃ ማይክ የያዘ ሁሉ ጋዜጠኝነት ሙያ ውስጥ የሚገባበት ሁኔታ አለና ምንድን ነው እንደ ሌሎች ሀገራት የጋዜጠኝነት ፈቃድ የሚለው ለምሳሌ የአሜሪካ ዶክተር ፈቃድ እንደሚሰጠው ሁሉ ለጋዜጠኞችም ፈቃድ የሚሰጡና ማንም ሰው ዘሎ የማይገባበት ሙያ ቢሆንና ሁሉም ለሚሰራው ዜና፣ ለሚሰራው ዘገባ፣ ለሚሰራው ዶክመንተሪ ኤኒ ካይንድ ኦፍ ኮንቴንት ተጠያቂ የሚሆንበት ኃላፊነት የሚወስድበት ሁኔታ ቢመቻች የተሻለ የሚዲያ አትሞስፌር ይኖራል ብዬ አስባለሁ።
መንግስት የሀሳብ ነጻነትን ማክበር አለበት የሚለው ሳሙኤል በበኩሉ የጋዜጠኞች እስርን ጨምሮ መፍትሄ ይፈልጋሉ ያላቸውን ጉዳዮች እንደሚከተለው ያስረዳል።
የተጠያቂነት ጉዳይ ጋዜጠኛው እንደ ማንኛውም ሰው ህጉ በሚፈቅደው መሰረት ሊጠይቅ ይችላል፣ ሊጠይቅም ይገባል አጥፊ ካለ። ትልቁ ነገር ግን ጋዜጠኝነት ጋር ሲመጣ እና በቁጥጥር ስር እየዋሉ ያሉ ጋዜጠኞችን ስናይ ብዙዎቹ ከፖለቲካ ጋር በማገናኘት ለማሰር እንዲመች ከሆነ አካል ጋር በማያያዝ በማጣበቅ የሚደረጉ እስሮች በመሆኑ ምክንያት የጋዜጠኞችን እስር ውስብስብ ያደርገዋል። ስለዚህ ብዙዎቹ ጋዜጠኞች መፍትሄ እያገኙ ያሉት የፖለቲካ የሆነ ነገር ሲኖር ወይ ምህረት ይባላል ኦር የተከሰሱበት ጉዳይ እልባት ሳይሰጠው ዝም ብሎ ይፈታሉ። የሆነ ሰዓት ላይ ከፈለጉ ያስሯቸዋል። አንዳንዶቹን በቃ የተለመደ አድራሻቸው ስለሚታወቅ የጸጥታ አካላት ወክ እያደረጉ ሄደው ነው የሚያስሯቸው እና ለምን እንደሚያስሩ እንደሚታሰሩ አይታወቅም። ሲለቀቁ ለምን እንደሆነ አይታወቅም። የተከሰሱበት መዝገብ እልባት የብዙዎቹ አያገኝም። ስለዚህ በህጉ እንዲተገበር ነው የኛ አንዱ ትልቅ መፍትሄ ብለን የምናስበው እንደ ማህበር፣ ይሄ ህግ እንዲከበር ነው። ሌላው ጋዜጠኞች ከምንም በላይ በአይናቸው ማየት አለባቸው። ምስክሮችን፣ ታዛቢዎችን ራሳቸውም የራሳቸውን መልከታ የተካተተበት ዘገባ እንዲሰሩ የሀገሪቱ የጸጥታ ሁኔታ መሻሻል አለበት። በፈለጉት ዘገባ መስራት በሚፈልጉበት አካባቢ ተዘዋውረው ትክክለኛ መሬት ላይ እውነተኛ የሆነ አሳታፊ የሆነ ዘገባ መስራት የሚቻለው ጋዜጠኞቹ በአካል ሄደው ማየት ሲችሉ ነው እና ይሄ ሁኔታ በተለይ ከቅርብ ጊዜ ወደዚህ እየተባባሰ ስለመጣ የሀገሪቱ የጸጥታ ሁኔታ መሻሻል አለበት። ይሄን ነው መፍትሄ የምንለው። ከዛ ውጪ ሚዲያዎች ደግሞ የተሻለ አቅም እንዲኖራቸው ራሱ መንግስት በዋናነት እዚህ ላይ መስራት አለበት ብለን እናስባለን። ከሚዲያ ጋር ሚዲያ አቅም ግንባታ ላይ የሚሰሩ ተቋማት እንዲመጡ እንፈልጋለን። ከአራት ከአምስት ዓመት በፊት መጥተው የነበሩ ብዙ ዓለም አቀፍ ተቋማት ከሚዲያ ጋር ከጋዜጠኞች ጋር የሚሰሩ ተቋማት እየወጡ ነው እና አንዱ ችግር ዞሮ ዞሮ ኢትዮጵያ ውስጥ ያለው የሚዲያ ህግ የሚያሰራ አይደለም። እንደ ልባችን መስራት አልቻልንም፣ መንግስት ቃል በገባው መሰረት አልፈጸመልንም የሚል ምክንያት ነው የሚሰጡን ኢንፎርማሊ ስናወራቸው። እና ከምንም በላይ ሀሳብን የመግለጽ ነጻነት እንዲከበር የመንግስት አስተዋጽኦ ትልቅ ነው እና ከምንም በላይ ይህን እንዲያከብር፣ ከዛ ውጭ በየተቋማቱ ያሉ አመራሮች ስለ መረጃ ነጻነት በቂ ስልጠና እንዲሰጣቸው ማድረግ፣ የህዝብ ግንኙነቶች እንደዚሁ ተከታታይ የሆነ የሙያዊ ስልጠና እንዲያገኙ ማድረግ፣ በዚህ ህግ መሰረት ደግሞ መረጃ ለህዝብ እና ለሚዲያ ተደራሽ በማያደርጉት ላይ ተጠያቂነት እንዲሰፍን መደረግ አለበት ብዬ አምናለሁ።
የኢትዮጵያ መንግስት የውጭ ምንዛሬ ፖሊሲ ለውጥ ማድረጉን ተከትሎ ስርጭቶቻቸውን በሳተላይት ያስተላልፉ የነበሩ የቴሌቪዥን ጣቢያዎች ክፍያው በመወደዱ ምክንያት ስርጭት ማቆማቸውን መግለጻቸው ይታወሳል። ከአሜሪካ ድምጽ ጋር ቆይታ ያደረጉት የሚዲያ ባለሙያዎችም አሁን ያለው ሀገራዊ ኢኮኖሚያዊ ሁኔታ የጋዜጠኛው ኑሮ ፈታኝ እንዳደረገውም ጨምረው ገልጸዋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።